ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በቴሌስታር 15 ዲግሪ ዌስት በ12738 ሜጋሄርትስ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ጤና ይስጥልኝ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ መጋቢት 6 ቀን 2009 ዓመተ ምህረት ነው። ለሁለት ሰዓታት የሚቆየው መደበኛ ፕሮግራማችን የመጀመሪያው ክፍል አሁን ይጀምራል። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ጸረ ህዝብ ጸረ ኢትዮጵያ የሆነውን ጠባብ ዘረኛ አገዛዝ ለማስወገድ የሚደረገው ትግል እንዲጠናከር ካለው በደም የተገበየ ልምድ በመነሳት የበኩሉን አስተዋጽኦ ሲያደርግ ቆይቷል። አሁንም እንደቀጠለ ነው። በዛሬ ፕሮግራማችን በቅድሚያ መብትና አንድነት በሚል ርዕስ ከዝግጅት ክፍላችን የቀረበውን ጽሑፍ እናሰማለን። በማስከተልም በሐቅ ለሐቅ ታገሉ አሊያም ከመንገድ ዘወር በሉ በሚል ርዕስ የቀረበውን አሰምተን በመጨረሻም ትህተትን ማመን ለመጪው ድል ዋስትና ነው በሚለው ሐተታ የመጀመሪያውን ክፍል ዝግጅታችንን እናጠናቅቃለን። በቅድሚያ ዜና።
በአዲን በቅርቡ ባደረገው ስብሰባ 1100 የሚጠጉ የበታች አመራር አባላቱን ካላፊነት ያገደ መሆኑን አስታወቀ። ከተባረሩት መካከል የጎንደር ከተማ ከንቲባና የአዊ ዞን የቀድሞ አስተዳዳሪ ይገኙበታል። አንዳንዶች የበአዲን አባላት ከህዝብ ትግል ጎን እየተሰለፉ መምጣታቸው የወያኔን አገዛዝ ሲያርበተብት የቆየ ጉዳይ መሆኑን ይታወቃል። የበአዲን የበላይ አመራር አባላት ይህን እርምጃ የወሰዱት ከጌታቸው ከወያኔ ባለስልጣኖች በተላለፈላቸው መመሪያ መሆኑ ግልጽ ነው የሚሉ ወገኖች እርምጃው በአዲን ውስጥ የተስፋፋ የመጣውን ጸረ ወያኔ እንቅስቃሴ ለማክሸፍ ነው ይላሉ። የወያኔው ኮማንድ ፖስት በአስቸኳይ ጊዜ አዋጅ የተከለከሉትን አንዳንድ የመብት ገደቦች ያነሳ መሆኑን ገልጾ አዋጁ ግን እንደሚቀጥል ጠቁሟል። ተነሱ ከተባሉት መካከል ያለ ፍርድ ቤት ትዕዛዝ ሰዎችን መያዝና ቤትን መበርበር እንዲሁም የተቃዋሚ ሬዲዮና ቴሌቪዥን መከታተልን በሚመለከት የተደረጉ ግዳዎች ይገኙበታል። የወያኔ አገዛዝ ላለፉት 25 ዓመታት የህግ ተጠያቂና አክባሪ ሆኖ እንደማያውቅ ግልጽ ሆኖ ሳለ ስለአዋጅ መሻሻል መደስኮሩ ያለውን ተጨባጭ ሁኔታ አይቀይረውም ሲሉ የፖለቲካ ተንታኞች ያስረዳሉ። ሰኞ መጋቢት 5 ቀን በታይላንድ ዋና ከተማ በባንኮክ ከኢትዮጵያ በተላከ የቃሽግ ውስጥ 5 ሚሊዮን ዶላር የሚያወጣ 14 የአውራሪስ ቀንዶች የተገኙ መሆናቸውን የታይላንድ ባለስልጣኖች አስታውቀዋል። የአውራሪስ ቀንድ መሸጥ በዓለም አቀፍ ደረጃ የተከለከለ ሲሆን እነዚህ 300 ኪሎ የሚመዝኑ ቀንዶች የተገኙት ድንገት በተደረገ ፍተሻ መሆኑን ታውቋል። መነሻው ደቡብ አፍሪካ መሆኑ ጥርጣሬ ያለ ሲሆን በኢትዮጵያ በኩል ወደ ታይላንድ እንዲላክ በመተባበር የወያኔ ባለስልጣኖች እጅ ሳይኖርበት አይቀርም ተብሏል። በአንዳንድ የእስያ ሀገሮች ቀንዳቸው ለመድኃኒትነት የሚፈለጉ የአውራሪሶች ቁጥር እየተመናመነ የመጣ መሆኑና በአሁኑ ወቅት በዓለም ላይ የቀሩት በግምት 29 ሺህ ብቻ መሆናቸውም ተነግሯል። በአዲስ አበባ ከተማ የሚደርሱ የትራፊክ አደጋዎች በሰውና በንብረት ላይ የሚያደርሱት አደጋ ከፍተኛ እንደሆነ እየተነገረ ነው። በቅርቡ ይፋ በተደረገ ዘገባ መሰረት ባለፈው ዓመት በአዲስ አበባ በትራፊክ አደጋ 463 ሰዎች ሕይወታቸውን ያጡ፣ በርካቶች አካል ጉዳት የደረሰባቸውና ከ1.3 ሚሊዮን ዶላር በላይ የሚገመት ንብረት የወደመ መሆኑን ታውቋል። በትራፊክ አደጋ ከሞቱት መካከል 80 ከመቶ የሚሆኑት እግረኞች መሆናቸውና ከአዲስ አበባ መንገዶች መካከል ለትራፊክ አደጋ መጋለጥ አነስተኛ ናቸው ተብለው የሚመደቡ መንገዶች 14 ከመቶ እንደሆኑም ተገልጿል።
ማክሰኞ መጋቢት 6 ቀን ጂኦሎጂካል ሶሳይቲ ኦፍ አሜሪካ በሚባለው ድርጅት የተዘጋጀው የጥናት ዘገባ እንደሚያመለክተው በአባይ ግድብ ምክንያት ወደ ግብጽ የሚፈሰው ውሃ በ25 ከመቶ ሊቀንስ እንደሚችል ገልጿል። ይህም የግብጽን የሃይድሮ ማመንጫ ኃይል ይቀንሰዋል ያለው ዘገባ ከውሃው መቀነስ ጋር ተያይዞ የሚከሰተው የደለል መቀነስ የናይል ዴልታን ከባህር በታች የሚሆንበት ሁኔታ ያፋጥናል ብሏል። ጥናቱ በምን ላይ ተመስርቶ እዚህ መደምደመ ላይ እንደደረሰ ግልጽ ባይሆንም በወያኔ አገዛዝና በግብጽ መካከል ያለውን ቅራኔ ያባብሰዋል ተብሏል። ጥናቱ ግብጽ 70% የሚሆነውን ውሃ መታገኘው ከአባይና ከኢትዮጵያ ከሚመነጩ ሌሎች ወንዞች መሆኑን ጠቅሞ በወያኔና በግብጽ መካከል ተገቢ ድርድር እንዲደረግ ያለማቀፍ ያካባቢው አካሎች ጥረት ማድረግ አለባቸው ብሏል። የወያኔ አገዛዝ ያለበቂ ጥናትና ዝግጅት ለፖለቲካ መጠቀሚያ የጀመረው የአባይ ግድብ ለማጠናቀቅ ብዙ የሚቀረው ሲሆን በርካታ ችግሮች እየደረሱበት መሆኑ እየታየ ነው። ሰሞኑን በሶማሊያ ጠረፍ አካባቢ በተባበሩት አረብ ኤሚሬት የተመዘገበው የጭነት መርከብ ጠላፊዎች ካሳ የጠየቁ መሆናቸውን የአውሮፓ ህብረት የጸረ ጠለፋ የባህር ግብረ ኃይል ቃል አቀባይ አስታውቋል። ቃል አቀባዩ የተጠለፈውን የጭነት መርከብ ኃላፊዎችን በስልክ አግኝቶ ማነጋገሩን የገለጸ ሲሆን ጠላፊዎቹ የጠየቁትን ካሳ መጠን ግን አልገለጸም። ካለፈው እሁድ መጋቢት 3 ቀን ጀምሮ በኬንያ ባሪንጎ በሚባለው ግዛት በከብት አርቢዎች መካከል በተነሳ ግጭት 13 ሰዎች ሕይወታቸውን ያጡ ሲሆን በርከት ያሉ ጉዳት ደርሶባቸዋል። ከሞቱት መካከል 4ቱ ሕፃናት ሲሆኑ 7ቱ ደግሞ ሴቶች መሆናቸው ታውቋል። ግጭቱን ለማስቆምና መሳሪያ ለማስወረድ የፖሊስ ኃይል በአካባቢው ቢሰማራም ግድያውን በማስቆም በኩል ውጤት ያላስገኘ መሆኑን ታውቋል። በሌላ ዜና ኬንያ የፕላስቲክ ቃዎችን በአገር ውስጥ እንዳይመረቱና ከውጭ አገር እንዳይገቡ የከለከለች መሆኑ ተነግሯል። እገዳው ህጎን የወጣው የካቲት 21 ቀን ሲሆን በሚቀጥሉት 6 ወራት ተግባራዊ ይሆናል ተብሏል። የፕላስቲክ ከረጢቶች የኬንያን መንገዶች የበከሉ ከመሆናቸውም በላይ የፕላስቲክ ከረጢቶችን የበሉ በርካታ ከብቶች መሞታቸውም ይታወቃል። ለዛሬ ያለን ዜና በዚሁ ተጠናቀቀ። መብትና አንድነት የህዝብ መብትና የህዝብ አንድነት ተጻራሪ ሳይሆኑ እንዲያውም የመብት መከበር ለአንድነት መሰረቱ መሆኑን ማወቅ ያስፈልጋል። ወያኔ ግን ሁለቱን በማጻረር ያገር አንድነት መብት በሚለው የጎጥ ሽንሸናና ከለላ እውን ሊያደርግ እየጣረ ነው። ገና ከጠዋቱ የህዝብ መብት ይከበር፣ በብሔር ብሔረሰብ መካከል ልዩነት አይኖር፣ በዲሞክራሲና እኩልነት መሰረት አንድነት ይረጋገጥ ሲባል ጭቆና በመኖሩና እኩልነት በመጥፋቱ ነበር። ተራማጅ ተማሪዎችና ወጣቶች ወይም ያ የፈረደበት ዋልልኝ ድንገት በጠዋት ተነስቶ ብሔሮች ይገነጣጠሉ አላለም። ይህን አሌ የሚሉ የማያውቁትን የሚቀባጥሩ ናቸው። ጭቆና የወለዳቸው ትግሎች ከተማሪው ማህበር ቀድሞ መከሰታቸውንም የሚከድ ነው።
የኤርትራን ችግር የፈጠሩት ተማሪዎች ሳይሆኑ የአጼው ስርዓት እንደነበርና የአባባሰውን ፋሽስቱ ደርግ ለመሆኑ ያስገነጠለም ወያኔ ራሱ መሆኑን መካድ የሚቻል አይደለም። በነበረው ርዕዮት መሰረት መብት ያለውንም በሂደት በማወቅ የመገንጠልን ጎጂነት በማስረገጥ የወያኔን የግንጠላ መርሃ ግብር ገና ከ1967 ዓመተ ምህረት ጀምሮ መቃወሙ ደግሞ ታሪክ ነው። ለኤርትራም ችግር የፌዴሬሽንን አማራጭ አቅርቦ ተወግሶበታል። ጠባቦች የተረባረቡበት መብትን ከግንጠላ ብቻ ከሚለው አቋማቸው አላቆ የአገር አንድነትና መብት ያላቸውን ትስስር ግልጽ አድርጎ በማስቀመጡ ነው። ከዚህ በተያያዘ ኢህአፓ ከተመሰረተበት ሚያዝያ 1964 ዓመተ ምህረት እስከ ሚያዝያ 1979 ዓመተ ምህረት የነበሩትን የትግል ተመክሮች ባጭሩ ቃኝቶ በዲሞክራሲያ እትሙ ቅጽ 13 ቁጥር 2 1979 ዓመተ ምህረት የሚከተለውን አስፍሮ ነበር። ኢህአፓ የሚታገለው ራሱን በህዝብ ላይ እንደ ብቸኛ ገዢ ፓርቲ ለመጫን ሳይሆን የሰርቶ አደሩ ህዝብ ስልጣን እውን እንዲሆን ነው። ይህ በፖለቲካ መስክ ያልተገደበ የዴሞክራሲ መብት ተረጋግጦ ህዝብ በነጻ የሚደራጅበትን ድጋፍና ተቃውሞን አለ ተጽዕኖ የሚገልጽበትን በሀገሩ የዜግነት ሙሉ መብቱ የሚከበርበትን በነጻ ምርጫ ውሳኔ የሚሰጥበትን ወዘተ ሁኔታ ለመፍጠር መታገልና ለዚህም አስፈላጊነት ማመንን ይጠይቃል የሚለውን ያቀርብና በመቀጠልም የአገርና የህዝብ አንድነት ጥያቄን በሚመለከትም ኢህአፓ የጉዳዩን አሳሳቢነት ገና ከጠዋቱ የተገነዘበ ቢሆንም በተለይ ቀደም ሲል በሞላ ጎደል ሙሉ ትኩረቱን የብሔር ትምክህተኝነትን በማጋለጥ ላይ ብቻ አድርጎ የታገለ ሲሆን እየዋለ እያደረ የጠባብ ብሔረተኛነትም ከማንሰራራትም በላይ የህዝብን አንድነት ክፉኛ ሊፈታተን የሚችልበትን ስፋትና አቅጣጫ እየያዘ መምጣቱን በወቅቱ በመገንዘብ ከዚህም አኳያ መካሄድ የሚኖርበትን ትግል በግልጽ አስቀምጦ በተገቢው ደረጃ ማጋለጡንና መታገሉን ቀጥሏል። ማለትም የዚሁ ዴሞክራሲያ እትም እንዳስቀመጠው ኢህአፓ የሚታገለው የኢትዮጵያን አንድነት ለመበረዝ ወይም በተቃርነው አንድነትን በጭቆናና በኃይል ላይ ለመመስረት ሳይሆን የህዝብ የብሔር ብሔረሰቦች እኩልነትና መብት ተረጋግጦ በፈቃደኝነት ላይ የተመሰረተ አገራዊ አንድነትን ለመፍጠርና በዚህም መልክ ኢትዮጵያንና የህዝቧን ሁሉ ታላቅነት ለማረጋገጥ ነው ሲል በአገርና በህዝብ አንድነት ላይ ያለውን ያልተድበሰበሰ አቋሙን መልሶ አረጋግጧል። የወቅቱንና የተጠቀስነውን ዴሞክራሲያ ለመቀጠል ኢህአፓ የታገለውና የሚታገለው አገራችንን በበላይ ተቆጣጣሪነት የያዘውን ኢምፔሪያሊስት ኃይል በሌላ ጌታ ለመተካት ሳይሆን የኢትዮጵያን ነጻነት ለቅንጣትም ያህል ጭራሽ ላለማስደፈር ነው በሚል ግልጽ አድርጎ አስቀምጦት ነበር። የራስን እድል በራስ መወሰን ትክክለኛ በተባበሩት መንግስታትም ተቀባይነት የነበረው መብት ቢሆንም ጠባቦች ይህን አጣመውና ሁሌም ግንጠላ የሚል ትርጉም መስጠታቸውንም በ1979 ዓመተ ምህረት ኢህአፓ አጋልጦ ውድቅ አድርጎታል። ይህ አቋምም የጠባቦችን ዘላቂ ጠላትነት እንዳተረፈው ዛሬም የሚታይ ነው። ወያኔ መገንጠል የሚለውን ለጊዜው ተውክ ብሎ ሊያደናግር የተነሳው ለስልጣን ያበቁት ኃይሎች መላ ኢትዮጵያን መቆጣጠሩ ለሻቢያ አስፈላጊ ነው ብለው ስላሳመኑት ነው። ትግሌ ጸረ አማራ ነው ባይ ነበርና ሌሎችን ለመደለል ለማደናገር ደግሞ የመገንጠል መብት ያላቸው አስመስሎና አንቀጽ 39ን ገድግዶ ለግቡ ተባባሪ አደረጋቸው። የቀጠለው ያው እንደሚባለው ታሪክ ነውና እዚህ ላይ መድገሙ አስፈላጊ አይሆንም እየኖርነውም ነውና። ለመገንጠል እድል አገኘን ወይም ክልል ስለተባለና የይስሙላ መብት ስለተነገሰል እንደ ልባችን በአካባቢያችን እንፈነጫለን ብለው ያለሙት ሳይውል ሳያድር ማፈራቸው አልቀረም። አንዳንዶቹ ተከታዮቻቸውን በብዙ ሺህ ደረጃ ለእስር አስዳርገው ከመለስ ተሰናብተው ወደ ስደት መክነፍ አሳፋሪ ምዕራፍ ጽፈዋል። የሚያሳዝነው ግን አሁንም ይህንኑ ቅዠት ለመቃዠት እየፈለጉ ቢገኙም ወያኔ እምቢ ብሎ እያሳፈራቸው መሆኑ ነው። مبت بتككلنيا من قرتيزو ديمقراسياوي اكلنت راس استدادر تككلنيا فيدرالاوي اوكاكرنيزو هز يسلطان ماكل هونو بيجينورو لتكستو تشجروش هلو وطيتا مملاش يستن دنبر يمياترا ترايدلم ወያኔ ግን ሲመሰረት ጀምሮ ያቀነቀነውን ጠባብ ብሔረተኛነትና የግን ጸላፍላጎት ሊታዋል ቻለምና በልዩ መልክ ይህንኑ ግቡን ሲያሳድድ ከርሟል። መሰረቱ የሆነው ጸረ ኢትዮጵያነት የፖለቲካው መሾፈሪያ ነውና አገራችንን ለማጥፋት ከመጣብ ሌላ ምንም ግብ የለውም። ይህንን ተረድቶ ህዝብ በጋራ ትግል የጋራ መብቱን ማስከበር አለበት ማለት አግባብ ያለው ሲሆን በሌላ በኩል በስተት መንጎዱ ፈሊጥ መስሎ የሚታያቸው ግን በዚያው መብትን ከግንጠላ አስተካክፈው ሊገኙ ዛሬም እየጣሩ ናቸው። በሰሞኑ ብቅ ያሉት ጽንፈኞች ሁሉ የዚህ ስህተትና ድርቅና መከፈቻ መሳሪያዎች ናቸው። አገርን የመገነጣጠል መብት መቼም ሊኖር አይችልም። ለዚህም ነው ወያኔ ወንጀልና ክህደት ፈጽሟል አስፈጽሟል በሚል የምንከሰው። ግንጠላ ለህዝብም የሚጠቅም አለመሆኑ ከኤርትራ ቀውስና ችግር መረዳትም የሚቻል ነው። አልበጃቸው ወያኔን አዲስ አበባ አስቀምጠን ተገንጥለን ግን ኢትዮጵያን እንበዘብዛለን ብሎ ሻቢያ የወጠነው በጥቂት አመታት ውድቅ ሆኗል። ከነሱ የባሰ ስግብግብ የትግራይ በዝባሽ ቡድን ብቅ ብሎ ለብቻው ሊበላ በመከጀሉ በመነሳቱ የተከተለውን ጦርነትና ጉዳቱንም እናውቀዋለን። የኤርትራም የግንጠላና የእድገት ምኞት በሊቢያና የመን ላምፓዱሳ ፎርሽ ውድቅ ሆኗል። የቀጠለው ቅዠት ነው። ፈንጠር ካልንም ደቡብ ሱዳንን መገንጠሉ የጠቀማት የለም። ለዚህም ነው የአፓ መገንጠል መፍትሄ አይደለም። መብትን ከግንጠላ ውጭ እናስከብር ሲል ለሀገርና ለህዝብ አንድነት የታገለውና አሁንም እየታገለ ያለው ይህን ሀቅ አለ የሚሉ ሁሉ ምክንያታቸው ድብቅ ካለ መሆኑ ሌላ ሀቅን ሊበርስ ሊቀይር የሚከጅል የሚጠር ነው። እንደ ዜጋና ህዝብ መብታችንን ማስከበር እኩልነትን በሁሉም መስክ ማረጋገጥ ግዴታችን ነው። አገርና ህዝብን ለመከፋፈል የመጣር መብት የለንም። ስህተት አልፎም ወንጀል ነውና ወደለፉት ሁኔታዎች ለመመለስ የሚፈልጉትን ሁሉ እንደምንቃወምና የህዝብ መብት ይከበር እንደምንላቸው ሁሉ በወያኔ ቀኝት እንገነጣጠል የሚሉትንም አጥብቀን የምንቃወም ነን። መፍትሄው ከሁለቱ አደገኛ ጽንፎች የራቀና የተጻረረም ነው። ህዝባዊና ዲሞክራሲያዊት ኢትዮጵያ ከፋሽስታዊ ማህፀን አትወለድም ስንል እንደነበረው እኩልነት የሰፈነባት ኢትዮጵያም ከወያኔ አገዛዝ ወይም ከጠባብነት አትገኝም። መብት ማስከበርና ዲሞክራሲያዊነትን ማስፈን ለእኩልነትና ለአንድነት መሰረት ሆኖ ህዝብን አፋቅሮና አስተባብሮ ለሀገር እድገት ጠቃሚ ሆኖ ይገኛል። በህዝብና ሀገር አንድነት ላይ የጥላቻ አቀንቃኞችና የስልጣን ጠመኞች ሊቆምሩ ልንተውላቸው አይገባም ብቻ ሳይሆን ሀገር አድን ትግሉ አይፈቅድልንም። ለመብት መታገል ይደገፋል። መብትን ለሀገር ማፍረሻ መጠቀም ወንጀል ነው። መብትን ለህዝብ አንድነት ለመታገል እንጂ ህዝብን ለማፋጀትና ለመለያየት ሊውል አይገባም አይችልም። ለዚህም ነው ከሀገር አጥፊ ጽንፈኞች ሁሉ ተለይተን የቆምነው። ኢትዮጵያ ለዘላለም ትኖራለች።
Dave, dave, la garibu, dave, ya, dave, se sanate. በሐቅ ለሐቅ ታገሉ አለም ከአንገድ ዞር በሉ። በዘኛውና ጎጠኛው ወያኔው ያገዛ ስራትና በኢትዮጵያ ህዝብ ማህል ያለው ቅራኔ የማይታረቅ ቅራኔ ነው። ወያኔ ጸረ ዲሞክራሲ ጸረ ሁለገብ መፍትና ጸረ ሰላምም ስለሚሆን የሚጠገን የሚሻሻል ሰላምንም ፈልጎ በሰላማዊ መንገድ የሚታገሉት አይደለም። በኢትዮጵያ ህዝብና በወያኔ ዘረኛና ጎጠኛ ቡድን ማህል ያለው ይቅራኔ አይነት የመጀመሪያውና ዋንኛው ይቅራኔ አይነት ነው። ይህን መሰሉ ይቅራኔ አይነት ሊፈታ የሚችለው ደግሞ በአንድና አንድ መንገድ ብቻ ነው። ያውም ዘረኛውና ጎጠኛው ጸረ ዲሞክራሲና ጸረ ሁለገብ መፍት የሆነው ኃይል ከስልጣን ከነዝባዝን ከው ተገርስሶ መውደቅ መጣል አለበት ወይም ይኖርበታል ማለት ነው። የነን መሰሉ ቅራኔ የቅራኔው ቻያያዝና ፈታት ተገግድ ከመለው ውጪ እንደ መፍቴ የሚሰነዘር ሐሳብም ሆነ የሚሰጥ አስተያየት ህዝባዊና ትግልን ድል ለማምከን በቀጥታም ሆነ በተዘዋዋሪ ከመይደረግ ሴራና ተንኮል ውጪ ሆኖ ሊታይና ሊፈረጅ በጭራሽ አይቻልም። ወያኔ ዘረኛና ጸረ ዲሞክራሲ አገዛዝና ሰላምና መብትን ፈላጊ የሆነው የኢትዮጵያ ህዝብ አብረው ሊኖሩ የማይችሉና መኖርም የማይገባቸው ናቸው። የኢትዮጵያ ህዝብ ሁለገብ መብት የሚከበረው ፍትህ ርዕስ የሚሰፍነው በህዝቦቹ አኩልነት ላይ ተመሰረተ ሀገራዊ ሉዓላዊነትን የሚሆነው እንዲሁም ሌሎች መለስተኛ ቅራኔዎች በአግባቡ ሊፈቱ የሚችሉት ወያኔው አስከፊ አገዛዝ ከነዘር ፖለቲካው ላንዴና ለመጨረሻም በአግባብ ሲቀበር ብቻ ነው። ተቋሚ ድርጅቶች ነን የሚሉትም ከሚለኩበትና ከሚመዘኑበት አንደኛና ዋንኛ መስፈርትም በዚህ ጥያቄ ላይ ያላቸው አቋም ነው። በዚህ ጥያቄ ላይ የጸናና የጸዳ አቋም ለሌለው ተቋሚ ድርጅት ከኢትዮጵያ ህዝብ የሚሰጠው ማሳሰቢያና ማስጠንቀቂያ አንድና አንድም ነው። ይህንን መሰሉ ማስጠንቀቂያም በአንድ የቀደመ አባባል ሊገለጽ የሚችል ነው። የአባባሉ መጨረሻ ምን ሊሆን እንደሚችል መጪው ጊዜ ያሳየን በማለት ብንተወውም አባባሉ እንዲህ በማለት ይጀምራል። ያፏጫል ያፏጫል ባቡር ያፏጫል መንገድ ላይ ያላችሁ መንገዴን ለቃችሁ ተሳፈሩኝ ይላል ከጀርባ ዞራችሁ። ታዲያ ምን ያደርጋል ውርንጭላይቱ ይህን አላጤነች ከባቡሩ ሐዲድ ትንከባለላለች። ያፏጫል አሁንም ደጋግሞ ባቡሩ ያፏጫል መድረሻ መንገዱን ራሱ ያውቀዋል አንድ ቀን ራሱ ባግባብ ይቋጫል። አዎ ትክክለኛ አባባል ነው። የኢትዮጵያ ህዝብ ችግሩንም መፍትሄውንም ራሱ ያውቀዋል። ሌላው ሁሉ ከንቱ ነው። ጨው ለራስ ስትል ጣፍጥ አጣፍጥ ማለትም ይቻላል። አለበለዚያ ድንጋይ ብለው ይጥሉሃል ከመለው የዘለለ ሊሆን አይችልም። ሰሞኑን የወያኔ ቁንጮ መለስ ዜናዊ ሞቶ በለማርያም ደሳለኝ ተተክቷል ከተባለ ወዲህ በዜና ማስተራጫዎች በየድረ ገጹ በየመድረኩ በጋዜጦችም ጭምር የተቃዋሚ ነን ባዮች ጫጫታና ሁከታ እጅግ በጣም በስቷል። በዶች ቬሌ በቪኦኤ እንዲሁም በአንዳንድ ቴሌቪዥን ጣቢያዎች የተለያዩ ተቃዋሚ ድርጅቶች ነን የሚሉት ወክለው የቀረቡ ግለሰቦች በሁኔታው ላይ ይሰጡ የነበረው አስተያየት በጣም የሚያሳፍርና የሚዘገንንም ነው። በቃል ምልልሱ የቀረቡት ግለሰቦች የወያኔ ቁንጮ የነበረው ዘረኛና አምባገነን መለስ ዜናዊን ተክቷል ስለተባለው ግለሰብ የየራሳቸውን አስተያየት ሰጥተዋል። የያንዳንዱ ድርጅት መሪ ወይም ያመራራ አካል አባሎችን ባዮችም የአዲሱ መሪ ተብየውን የኃይለ ማርያም ደሳለኝ የፖለቲካ አቋም በሂደት የምናየው ይሆናል ሲሉም ተደምጠዋል። ለሚሶቹም በተቃዋሚው ጎራ አብሮ የመስራት ችግር እንዳለ ጠቁመው ለዚህ መፍትሄ የሚሆነው ያለፈውን ሁሉ ትቶ በዛሬ ላይ ብቻ በማተኮርና የጥላቻ ፖለቲካን ተላቆ በጋራ መታገል ያስፈልጋል በማለት ምክር መሰል ሐሳብም ሰንዝረዋል። ኃይለማርያም ደሳለኝን በሂደት ማየት ቢቻል ትላንት እንዳለ ትተን በዛሬ ላይ ማተኮር ለርቅ ሰላምና በር የሚከፍት ቢሆን በሀገሪቱ ታስረዋል፣ በየቦታው ታጉረዋል፣ ፍርድ ቤቶቹ ወገንተኞች ናቸው ወዘተ ለሚሉትም የተደመጠ ቃላቸው መነሻውና መንሴው ምን እንደሆነ ቢያስረዱን ኖሮ በተቀበልናቸው ነበር። አባባላቸውና ጠቃላይ ቅኝታቸው ለህዝባዊ ትግሉ ጠቃሚ ቢሆን ኖሮም ካላንዳች ቅሬታ በተግባባን ነበር። ነገር ግን ሁለመናው ትጥቃስፈችና አዘናጊ ስለሆነ መሰረታዊ ጥያቄዎችን ለማንሳት እንከተታለን። ለምን በኢትዮጵያ ሀገራችን ፍትህና ረት ለብዛቸው ጠፋ? ለምንስ ዲሞክራሲያዊና ሰብአዊ መብቶች አልተከበሩም? ትላንት እንዳለፈቶ ዛሬ ላይ ብቻ በማተኩር ይቅር ተባብሎ ጸረ ወያኔውን ትግል ማጎልበትስ የቻለ ይሆን? ይቅርታስ የሚሉትና የሚባባሉት ድርጅቶች ናቸው ወይስ በዳዮቹ የበደሉትን ህዝብ ነው ይቅር በለን ማለት ያለባቸው? ከሁሉም በላይ ደግሞ ሁሉን ህዝብ ለሚመለከት ህብረተሰባዊ ለውጥ የምንታገልና የምናታግልነን ካል ይህን መሰሉ ለውጥ በግለሰቡ መሪዎች መቀያየር ወይስ ከዚያ በላቀ ደረጃ መታየት ያለበት ጉዳይ ነው? በሀገራችን የሚታየው የፍርድ መጓደል፣ የዲሞክራሲያዊ መብት አለመከበር፣ የሰብአዊ መብቶች መረገጥ፣ ለህዝቧና ለሀገሪቷ ሉዓላዊነት መደፈር ወዘተ ዋናኛውና ቀዳሚ ተጠያቂው የወያኔ ዘርና የጎሳ አገዛዝ መሆኑን አውቆና አረጋግጦ በቅድሚያ በዚህ ላይ አቋም መውሰድ ባስፈለገ ነበር። ለዚህ ተናጋሪዎች የወያኔ ዘረኛና የዲሞክራሲ አገዛዝ በቅድሚያ ይወገድ ሲሉ አልተደመጡም። የማይታረቀው ቁራኔ ወያኔ የዘርና የጎሳ አገዛዝና በኢትዮጵያ ህዝብ መሃል ያለው ስለሆነም ነው። በመደጋገም ማንኛውም ሀቀኛ ተቃዋሚ በቅድሚያ በዚህ ላይ የጠራ አቋም ይኑረው የምንለው። የተቀሩት የችግር አይነቶች በአጠቃላይ ከዚህ መሰሉ የአገዛዝ ስርዓት የሚመነጩ ወይንም ከዛ የተያያዙ ናቸው። ስለዚህም ነው ማንኛውም ከህዝብ የወገነ ተቃዋሚ ወያኔ ይወገድ፣ ከነዘር ፖለቲካው ይደምሰስ የሚለውን ቁልፍ ጥያቄ ሊዘለው የማይገባው። በአቀኛ ተቃዋሚ ድርጅቶችና የስሙላ ድርጅቶች መሃል ያለውም ዋንኛ ልዩነት በወያኔ ከነዘር ፖለቲካው መወገድና በዲሞክራሲያዊ ትግል አማካኝነት ዲሞክራሲያዊ ህብረተሰብ መመስረቱ ላይ የጠራ አቋም ለመያዝ አለመቻልም ነው። ይህንን በማመንና በመቀበል ያልተጀመረ የስሙላ ተቃውሞ ወይም ህብረት ሁሉ የትም የማይደርስ የጨረባ ድግስ ሆኖ የሚቀረው። ሌላው ዋነኛና ትልቁም ነገር እውነተኛና ሀቀኛ የተቃዋሚ ድርጅት መሪዎች ማተኮር ያለባቸው በግለሰብ መሪዎች መተካካት ወይንም መቀያየር ላይ ሳይሆን በስርዓት ውስጥ ላይ መሆን ይገባዋል። ስነ ህብረተሰብ ጥናትና ምንምር እንዳረጋገጠው ህብረተሰባዊ ለውጥ በባህሪው ግለሰባዊ አይደለም፣ ፈጥቶንም ሊሆን አይችልም። ህዝባዊና ህብረተሰባዊ ለውጥ መታገልና ማታገል የህብረተሰቡን አባላትና አካላት በሁለገብ መልክን ማንቀሳቀስና ለበለጠ የፖለቲካ የኢኮኖሚ ማህበራዊና ባህላዊ እድገት ደረጃ ማብቃት ማለት ነው። ይህ መሰል ግዙፍ ተግባር ለህዝባዊና አገራዊ ተልእኮ ያለው እንቅስቃሴ ደግሞ በግለሰብ መሪዎች መተካካትና መለዋወጥ ክፉ ወይንም ደግ መሆን የሚለካና የሚተመንም አይደለም። ጥያቄው በዋናነት የሚያተኩረው በአገዛዙ የስርዓት አይነት ላይ ነው። የዘርና የጎሳ ፖለቲካ በቦታው እስካለ ድረስ መለስ ዜናዊ በኃይለ ማርያም ደሳለኝ መተካት ለትግሉ ሆነ ለህዝቡ በረከትና ፎይታ በጭራሽ የለም። አባቶቻችን አስቀድመው ይህንን መሰሉን ባልት ከዝንጀሮ ቆንጆ ምን ይመራረጡ በማለት ገልጸውታል። ለዘናዊን የተካው ኃይለ ማርያም ደሳለኝ ለቪኦኤ በሰጠው ቃለ ምልልስ ምንም አይነት የፖሊሲ ለውጥ እንደሌለ በማብሰር ስንል የነበረውንና ዛሬም እያልን ያለውን እውነት መሆኑን አረጋግጧል። ይህን መሰል ውል ያለውን እውነት የሳተን ከሆን ደግሞ ስለምንፈልገው ዲሞክራሲያዊ ስርዓት ማውሳቱም ዋጋ ቢስ ነው። ምንፈልገው አዲስና ህዝባዊ ስርዓት የሚገነባው በቅድሚያ ይህንን አስከፊ ስርዓት በማስወገድና በማፍረስም ላይ ነው። ዛሬም እንደበፊቱ ሀቀኛ ታጋዮችና የህዝብ ልጆች ድህረ ወያኔ ሲሉ፣ አስመሳይ ተቃዋሚዎች ድህረ መለስ እያሉ ናቸው። ስለዚህም ነው አይለ ማርያም ደሳለኝ ግዜ ጽው የመለስ መሞት ሁኔታውን ሊለውጥ ይችላል የትግራይ ጠባቦች ስልጣን ያጠነው ወዘተ የሚለው አዘናጊና ትጥቃስፈጭ ጫጫታ ሁሉ ፍሬቢስ የሚሆነው አይለ ማርያም ደሳለኝ ኮርቻም ልጓምም ለራሱ በሌለው ፈረስ የሚመሰል ነው ልጓሙም ኮርቻውም የውያኔ ኢህአዴግ የዘርና የጎሳ ፖለቲካ ነው። አንደኛው በዶች ቬሌ ሬዲዮ ጣቢያ የተጠየቀው ግለሰብ የኃይለ ማርያም ደሳለኝን ከመለስ ዜናዊ መሻል ልና የምንችለው በሂደት ነው ያለውም እንዲሁ ስህተት ነው። የዋሆች የሚያደርጉት የስህተት አይነት ሳይሆን ሆን ተብሎ ለማደናገር አለም ጨርሶ የፖለቲካን ቅጥቃሴ ሂደትን ካለመገንዘብ የተፈጸመ ታላቅ ስህተት ነው። አሁንም በዚህ ሬዲዮ ጣቢያ ለቃለ ምልልሱ የቀረበው ዶክተር ስለ ተቃዋሚዎቹና ስለ ህብረት የሰጠው አስተያየት ጆሮ አይሰማው የለ የሚያሰኝ ነው። እንጠቅሰዋለን። ተቃዋሚዎች በጋራ የማስራት ችግር አለባቸው በማለት ሲጀምርና ይህ እንዲወገድ ከሆነ በፊት የሆነውን ሁሉ ትተን የጥላቻ ፖለቲካን ጥለን ዛሬ በሚሆነው ላይ ብቻ ተማተኩር በዚህም ላይ ድርጅቶች ተመርኩዘውና ይቅር ተባብለው በጋራ መጓዝ አለባቸው ይላል። ይህ አባባል ትላንት ከነባህሪዎቹ አልነበረም መኖር የሚገባው ዛሬ ብቻ ነው ለማለት ነው ወይንስ የትላንትንና የትላንት ወዲያ አራጆችና ህዝብ አስተቃዮች የባዳን ጥቅም አስጠባቂዎችና ሰላዮች የእውነተኛ ህብረትና የአንድነት ጸሮች ሁሉ በጅምላ ተካተው ህዝባዊና ሀገራዊ ትግል ይካሄድ ለማለት ነው? እዚህ ላይ ማብራሪያ መስጠቱ የዶክተሩ ፈንታ ነው። በቀድሚያ ግን ማሳሰብ የሚቻለው ይቅር መባባል ያለባቸው ድርጅቶች ሳይሆኑ ይቅርታም ሊጠይቁ የሚገባው የተበደለው ልጆቹ የረገፉበት ካለዝርያ እንዲቀር የተደረገው ሰፊው የገጠሩና የከተማው የህዝብ ክፍል ነው። ተናረተ ለሰፈነበት ዲሞክራሲያዊ ህብረተሰብ መታገል ሁነኛ ድርጅታዊ ህብረት መፍጠር ትውልድን ሲመጥሩና ሲያሰቃዩ የኖሩትን የባዳና ፈቀላጥዎችና ሰላዮችን እንዲሁም የውያኔን የዘርና የጎሳ ፖለቲካ ይቀጥል ባዮችን ይዞ መንከባለል ተዘርጎ መወሰድ የለበትም። ጸረ ውያኔው ትግል መሰባሰብና ማበር ያለባቸው የተቃዋሚ ድርጅቶች ህልውና ያላቸውና ተግባራዊ እንቅስቃሴ የሚያደርጉ ከመሆኑም በላይ ህዝብን ከመበደል የራቁና የንጹሃንን ደም በማፍሰስ ተጠያቂ ያልሆኑትን ብቻ አካቶ መሆን ይገባዋል። እዚህም ነው የዶክተሩ ሰበካ መሰል አስተያየት ዱላ ወዲህ ቅዝምዝም ወዲያ ነው ለማለት የምንገደደው። ትግሉ ይጥራ ይስከን ስንልም ይህን መሰል ሁኔታም ጭምር ለማመላከት መሆኑ መታወቅ አለ ይኖርበታል። ትላንት ለህዝብ ያሉትን ዛሬ የሚሽሩ አቋማቸውንና አመነታቸውን እንደወጣ ገባይ ካርታ ጨዋታ ሚቀያየሩ የጉዳዩ ዋንኛ ባለቤት የሆነውን ህዝብ ወደ ጎን በመተው የሽግግር ሸንጎ ወይንም መንግስት አቋቁመናል ዕውቅና ስጡን ይያሉ የባዳን መንግስታትን ደጅ የሚጠኑትን ወይም አገር አቀፉን የዲሞክራሲና የእኩልነት ትግልን ሸሽተው በጎሰኝነት ማነቆ የተተበተቡትን ሁሉ አካቶ ህዝብን ባለሙሉ መብት ማድረግና አገርንም መታገድ አይቻልም። ስለዚህም ነው አቀኛ ኢትዮጵያውያን ሁሉ ኃይልና ንብረታቸውን አስተባብረው ለሀቀኛና የተሟላ መብት ታጋይ ድርጅት ስር በመሰባሰብ ተዝባቸው ወግነው እነዚህን የስሙላ ድርጅት ነን ባዮች ከትግሉ ሜዳ ዞር በሉ አፍና ቅብቅብ ሁሌ አያበላም ሊሏቸው የሚገባው። ሲቀልዱብን እንዲቀልዱብን እድል እንስጣቸው አይገባንም። ለዚህ ተመልሰው እንምራችሁ ሲሉን መስማቱ ደግሞ በታሪካችንና በህዝባችን ተቀለል ሆናል። ይህን ሁኔታ አስመልክቶ አንድ የህዋት ማዕከላዊ ኮሚቴ አባል የነበረና በኋላም በአሰቦ ተገዳም በአርባ ጉጎ በጋረ ሙለታ በወተር በአደባባይ ኢየሱስ በደቡብ ኢትዮጵያ ወዘተ ንጹሃን ዜጎች በወያኔ አረመናዊ ሰራዊት በመትረየስ ሲረፈርፉ በየገደሉ ሲጥሉ የመከላከያ ሚኒስትር በመሆን የፍጅቱ የበላይ መሪ ሆኖ ያገለገለ ዛሬ ደግሞ በተቃዋሚነት ተሳትፎ ያለው በማለት ልምራቹ እያለን ነው። ይህ ግለሰብ ያረመኔው ጌታውን የመለስ ዜናዊን ሞት አስመልክቶ ያለውን መጥቀስ በቂ ነው። የመለስ ዜናዊ ሞት እጅግ በጣም አሳዝኖኛል በማለት ጀምርና ሲቀጥል የኢትዮጵያ ህዝብም የመለስን ሞት በታላቅ ሀዘንና ለቅሶ መቀበሉ ጨዋ ባህሉንና ህዝቡነቱን ገላጭ ነው በማለት ንግግሩን ይዘጋል። ለዚህ ነው ለአንድ አመታት በቁንጮነት የመራውና እሱ ራሱም ተካፋይ የነበረበት የዘረኝነትና የጎሳ ፖለቲካ በህዝባችን ላይ ስለፈጸመው በደልና ስላደረሰው ሰቆቃና ስቃይ ግን አንድም ቃል አልተነፈሰም። የኢትዮጵያ ህዝብንም በሱ ትዕዛዝና አመራር ስር ስለረገፉትና ስለ አጣቸው ልጆቹ ጸጸት እንኳን ተላፍሶ ይቅርታ አልጠየቀም። እሱና እሱን መሰል አረመኔዎችና የባዕድ ቀጠኞች እንምራቹ ሲሉን አቤት ምጸት መጣብነን ምን ይፈረድብናል? የለመሰሉ ተቋሚነን ባዮች ከመጃጃልስ የበለጠ ምን ነውራለ? ለዚህም ነው ወቅቱ ወነተኛ ህዝብንና መብትን አፍቃሪዎች ነቅተውና ተክተው መቆም ያለባቸው ግዜ ነው የምንለው። ለዚህም ነው አስመሳይ ታጋዮችና የባዳን ተልቆ የተሸከሙ እንዲሁም በህዝብ ደም የተጨማለቁ ሁሉ ተጠቃለው ከትግሉ ሜዳ መወገድ አለባቸው የሚባለው። ግዜው የሀገራችንን ህዝብ የብሶትና የሰቆቃ ትግል በቦታው በመገኘት ማስተባበርና ማስተሳሰር ግድ የሚል ነው። ግዜው ያቀኛና የውነተኛ ታጋዮች ግዜ ነው። ኃይልና ድል ምን ግዜም ቢሆን የህዝብ ነው። የኢትዮጵያ ህዝብ ያቸነፋል።
ስህተትን ማመን ለመጪው ድል ዋስትና ነው። በተደጋጋሚ ያለፈውን ያውም የደም ዋጋ የተከፈለበትን ተሞክሮ በጥሞና መገምገም ይገባናል ስንል ዓላማችን ያለፈውን ጸጋ ብቻ ሳይሆን በተለይም ድክመቶችና ስህተቶችን በማወቅ ለሚካሄደው ትግል እርምትን አድርገን ድልን ለማረጋገጥ እንችል ዘንድ ነው። ዘወትር ከድጡ ወደ ማጡ እንዳይሆን እጣ ክፍላችን ማለት ነው። ከ1953ቱ የመፈንቅለ መንግስት ሙከራ ባለመማራቸው በመንግስቱ ላይ መፈንቅል የሞከሩት በህይወታቸው ዋጋ ከፈሉ። አምባገነኑም አገርን ለገንጣዮች አመቻችቶ ሊሰጥ ይቻለ። ኢህአፓንና ያን ጀግና ትውልድን የሚተቹትም ሐቅና ምርምርን ወደ ጎን የተዉ ከመሆናቸው ሌላ ስህተት ከሚሏቸው መማራቀቷቸው ውድቀትን በራሳቸው ላይ ጋብዘው ለወያኔ ሰለባ ሆነዋል። የ1953 በጠናሰባቱን ሁኔታ እና የቀጠለውንም ያጤኗል። ስህተቶች ተደጋግመዋል፣ ድክመቶችም ቀጠለዋል። ወያኔን ማስወገድ የሚቻልባቸው እድሎችም አምልጠዋል። የኢህአፓ አመራር በጥር የካቲት 1971 ዓ.ም አራተኛ ጠቅላላ ጉባኤውን በማድረግ ሰፊ ግምገማ አካሂዷል። ግምገማው በጽሑፍ መስፈር የሌለባቸውን ጉዳዮች በጽሑፍ ማስመሩና ሲገመግምም ሌላ ስህተትን ከመፈጸም ባለመራቁ ጉዳት ቢደርስም ያደረገው ግምገማ ግን ከሞላ ጎደል ጠቃሚ ነበር። አያሌ ስህተቶችን የፈጸመው በአመራር የነበር አንድ ግለሰብ በተከተለው የተሳሳተ መንገድ ቢሆንም አመራሩ ይህንኑ ጠቅሶ ከኃላፊነት ለመራቅ ሳይሞክር ራሱን ጥፋተኛ አድርጎ ወቅሷል። እንደተፈራው ሰነዱ ወደ ጠላቶች እጅ ገብቶ ዛሬ ወያሌ ድርጅቱን ለመወንጀል እየተጠቀመበት ነው። በግምገማው ሰነድ መግቢያ ላይ ድርጅቱ ያሰፈረውን ሰፋ አድርገን እንጥቀስ። ኢህአፓ የኢትዮጵያ ጭቁን ህዝቦች ብሶትና ዋይታ አመጦ የወለደው የበኩር ልጅ እንደመሆኑ መጠን ከፋሽስታዊ አመጻ ጋር ግብግብ እንዲገጥም ጽዋ ፈንታ ደርሶታል። ገና በእድሜ ሳይበለጽግ በልምድ ሳይዳብር በጮቃነቱ የተጣለበትን ይህንኑ ታሪካዊ ኃላፊነት ለመወጣት ከተፈጠረበት ከ1964 ዓ.ም በተለይም ከ1966 ዓ.ም ጀምሮ አዳዲስና ተለዋዋጭ ክስተቶች ሳያደናግሩት፣ ውስብስብ ሁኔታዎች ሳይቀይዱት የትግሉን አውድማ ያጥለቀለቀው ህዝባዊና አብዮታዊ ኃይል በሰፈነው ፋሽስታዊ ጽልመት ሳይደናበር ትክክለኛውን የትግል ፈለግ ይዞ እንዲጓዝ የአጥቢያ ኮከብ ሆኖ ጸዳሉን ፈንጥቋል። ኢህአፓ በዚች የሰባት ዓመት ዕድሜው ውስጥ የቅጽበት እፎይታ ሳያገኝ ብዙ ተሞክሮችን አካብቶ የልጅ አዋቂ ሆኗል። አያሌ ቆራት ታጋዮችን አፍልቋል። የበለጸገ ድርጅታዊ የሥራ ልምድ አግኝቷል። በአገር ውስጥም በውጭ አገርም ታዋቂነትን አትርፏል። አብዮታዊ ንድፈ ሐሳብን ከግብር ጋር ለማዋሃድ ያደረገው ቅልጥፍናና ችሎታ፣ ድርጅታዊ ጥንካሬውና ትግሉን ሲጀምር የተከተለው የፖለቲካ መስመር ጥራት በሰፊው ህዝብ እንዲታቀፍ አድርጎታል። ካንዳፍታም ከጎኑ ሳይለይ ግንባሩን ሳጥፍ በከፈለው አቻ የማይገኝለት መስዋዕትነት የጭቁኑ ህዝብ ጋሻ መከታነቱን አስመስክሯል። ከሁሉም በላይ ለቆሙለት ትክክለኛ ዓላማ፣ ለጭቁኑ ህዝብ ፍቅር፣ ወደር በሌለው ላባደራዊ ሞራልና ጀግንነት በትግል ሜዳ የሚወድቁ ቆራጥ ታጋዮችን በማፍራት ለረጅሙ ትግል አስተማማኝ መሰረት የሚሆነው አብዮታዊ ትውልድ ታንጾ የሚወጣበትን ባህልና ገድላዊ የህይወቱን ፈለግ ሊከተልም ችሏል። ይህም ሆኖ ኢህአፓ ግን ለጋ ፓርቲ እንደመሆኑ መጠን ተማሪም አስተማሪም ሆኖ እየታገለና እያታገለ ትግሉን በሚመራበት ጊዜ ብዙ ድክመቶችን አሳይቷል። አያሌ ስህተቶችንም ፈጽሟል። ኢህአፓ ምን አይነት አበይት ስህተቶችን ሰራ? ምን ጉልህ ድክመቶችን አሳየ ስንል የፓርቲው ትክክለኛ መስመር ተዛብቶ እንዲቀርብና ይኸው መዛባትም ተጸባርቋል። የአንዳንድ መሮዎች በትክክል በስራ ላይ አለመዋልን እንመለከታለን። የመዋቅር ከህቡ አሰራር ጋር አለመጣጣምን እንገነዘባለን። የመደባዊ ይዘት ሚዛኑን ያልጠበቀ ምልመላ እንደተካሄደ እንረዳለን። እነሆም የፓርቲው አመራር የፓርቲውን የሥራ ክንውንና ሰራዊቱንም በአንዳንድ ዘርፍ ገምግመው ሲያቀርብ ይህ ባለፉት ዓመታት ሁኔታዎች ባለመፍቀዳቸው የዘገየ ግምገማ የሚከተሉትን ግቦች እንዲመታ የታቀደ ነው። የተፈጸሙት ስህተቶችና ጥፋቶች ምን ምን እንደሆኑ የመስመር፣ የመዋቅር፣ የአሰራር፣ የመርህና ወዘተ ነጥሮ ማውጣት፣ ስህተቶቹንና ጥፋቶቹን በማረም ዳግመኛ እንዳይሰሩ ለማድረግ፣ ከስህተቱ ትምህርት ለመገብየት በመገምገም፣ በመተንተን፣ በመጭበቅ ፓርቲውን ውስጣዊ ተሃድሶ ለማቀዳጀት። አንድ የላባደር ፓርቲ በየጊዜው ራሱን ካልገመገመ የፖለቲካ መስመሩን ርዕቱነት፣ የአቋሙን ትክክለኛነት፣ የአሰራሩን ዴሞክራሲያዊነት፣ የመዋቅሩን አመችነት፣ የመርሆዎቹን ተፈጻሚነት፣ የመደብ ይዘቱን ሚዛናዊነት ካልመረመረ፣ ከዚህም ተነስቶ በስህተቶቹና ድክመቶቹ ላይ በፍጹም በቆራጥነት ለመዝመት ዝግጁና ስንዱ ካልሆነ፣ ስህተቶቹ እያጥለቀለቁት ድክመቶቹ እየደፈቁት ቀስ በቀስ ለአባደራዊና አብዮታዊ ጠባዮቹን እየጣለ የአብዮት መሪነቱን እየለቀቀ የአመፅ ቀንዱ እየዛለ ከላሽ ፓርቲዎች በተቆለቆሉበት ጎዳና ማዘቅዘቅ ይጀምራል። ያም ሲል የፓርቲው ውስጣዊ ዴሞክራሲያዊ ህይወት ይጠፋና የርዕዮተ ዓለም ትግሉ ይገፋል። ጉዳን የሚገኑበት፣ ብዙሃን የሚሸማቀቁበት፣ አፍላቂነት የሚታቀብበት፣ በአጠቃላይም ፓርቲው በጭቁኖች መደባዊ ጥቅም ላይ የሚደራደርበት ሁኔታ ይፈጠራል። ኢህአፓ ሐቀኛ የላባደሩ ፓርቲ እንደመሆኑ መጠን ገበናውን አይሸሽግም፣ ለስህተቶች ጥብቅና አይቆምም። የተያዘው የትግል ጎዳና ረጅምና ዘወርዋራ እንደመሆኑ መጠን ግስጋሴው ይሰምር ዘንድ ለጉዞው ምዕራፍ እያበጀ የተጓዘበትን አቀበት ቁልቁለት ወለፍ ዘለፍ ያለበትን የገደፈውን ያከለውን ያጠፋውን ያለማውን በጽሞና መልሶ በመመልከት አካባቢውን በመማተር ጥልቀት ያለው ምርመራ ያካሂዳል። ከዚሁም ዘንድ ስህተቶቹና ድክመቶቹን ነቅሶ አውጥቶ መነሻቸውን ሂደታቸውን የተፈጸሙባቸውን ሁኔታዎችና ያደረሱትን ጉዳቶች አጢኖ ከነዚህ ስህተቶች እና ድክመቶች የሚቀሰመውን ትምህርት በአኩሪ ልጆች ካከማቸው የዳበሩ ልምዶች ጋር አቀናጅቶ ትቢያውን አራግፎ እድፉን ከልቶ በግለህ ሰርቶ አዲስ ሕይወት ነስቶ ለሚቀጥለው የትግል ምዕራፍ በብቃት ፈጠም ብሎ ይነሳል። የጥቅሱ መጨረሻ ይህን ያለው ኢህአፓ ሰፊ ግምገማ አድርጎ ራሱን መውቀስ ባለበት ወቅሷል። ከዚህም ጋር መነሳት ያለበት ደግሞ ይህ አራተኛ የአመራር ጉባኤ በርካታ ስህተቶችን ለማረምና ሊያስተካከል ሲነሳ፣ በአንጻሩ ለምሳሌ የኤርትራ ግንባሮችን በጥብቅ ቢያወግዝም የመገንጠል መብት በሚለው ደረጃ ላይ ያደረገው ማስተካከል አልነበረም። ይህን መብት ማወቁ ለአንድነት ይበጃል ከሚለው ግንዛቤና ድምደማ በመነሳት ማለት ነው። በሁለተኛው ጉባኤ ቋራ በ1976 ዓ.ም ግን በመርህ ደረጃ ተገቢውን እርምት አድርጎ ግንባር ቀደም ድርጅት የሚለውን ሰርዞ፣ ጸረ ኢምፔሪያሊስት አቋም ያላቸው ድርጅቶች ብቻ የሚለውን ሰርዞ መድበለ ፓርቲ ይስፈን ብሎ አቋሙን ቀይሯል። እስከ መገንጠል የሚለውን አቋምም ሰርዞ ለኤርትራ የፌዴሬሽንን መፍትሄ አቅርቦ ባለበት ወያኔ ግን ተኝቶ የነቃ ይመስል በድንገቱ የአልባንያ አፋኝ ስርዓትና የስታሊን አዳናቂ ሆኖ ብቅ ከማለት በተጨማሪ ኤርትራ የኢትዮጵያ ቀኝ ግዛት ናት ብሎ የሚያጓራበት ጊዜ ነበር። ወደ ተነሳንበት ርዕስ ስንመለስ ዋናው ነጥብ ድርጅቶች ድክመታቸውንና ስህተታቸውን አጢነው መፍትሄ መፈለጋቸው ዋና መሆኑን ይጠቁማል። ወያኔ ለስልጣን ከበቃ በኋላ ራሱ ተቃዋሚ ድርጅቶች ብዙ ስህተቶችን ፈጽመዋል። ወያኔ ኢህአዴግ ኢትዮጵያዊ ሆኗል ብለውም ስህተትን የፈጸሙ ጥቂቶች አልነበሩ። ሊያብሩትና ሊተባበሩት የተሰለፉትም ሆነ ተባባሪው የሆኑትንም የምንረሳቸው አይደሉም። ጠባቦች ደግሞ በወያኔ ተባባሪነት የፈረደበትን አማራ ሊያጠፉ ተሰልፈው የአሶሳ ወንጀላቸውን በበደኖና አርባጉጎ በአሰቦትና ምስራቅ ወለጋ ደግመዋል። አጠፋን ተሳሳትን ሲሉ ግን እስከ ዛሬ አላዳመጥንም። ይባስ ብሎ ጸረ አማራው ዘመቻና የዘር ማጥፋቱ ጥቃት ተጠናክሯል። ወያኔ ኢህአፓን ወቅቶ ለስልጣን ሲበቃም በማውገዝ ፈንታ ልጆች ያሉት ነበሩ። ተሳስተን ነበር ሲሉ ግን እስከ ዛሬ አልሰማናቸው። ከነመለስና ታምራት ጋር ሲተቃቀፉ የነበሩትንም የወያኔ ሹመኛ የነበሩትንም ተሳስተን ነበር ሲሉ ግን አልሰማንም። ይባስ ብለው ጸረ ወያኔዎችን አውጋሽ ሆነዋል። የሹም ዶሮ ሁነው ከሂስ በላይነን በሚል እሸፈሉን ለሚሉት ይህን የኢህአፓ የአራተኛ አመራር ጠቅላላ ጉባኤ የመደምደሚያ መግለጫ እንዲያዳምጡ እንጋብዛቸዋለን። የኢህአፓ ማዕከላዊ ኮሚቴ ፖሊት ቢሮው ጭምር ያሳያቸው ድክመቶችና የፈጸማቸው ስህተቶች መላውን ኢህአፓ በጣም እንደጎዱት የተደረጉት ግምገማዎች ግልጽ አድርገዋል። ከነዚሁም ዘንድ የኢህአፓ ማዕከላዊ ኮሚቴ ላሳያቸው ድክመቶችና ለፈጸማቸው ስህተቶች ከፍተኛ ግለ ሂስን አድርጓል። የፈጸማቸውን ስህተቶችና የነበሩትን ድክመቶች ለአባላት ሲያቀርብ የእድገቱ መድህን ዋስትና፣ የጥንካሬው መሰረት፣ የአሸናፊነቱ ምልክት ራሱን ትሑት አድርጎ የሚማር የሚታረም ብቻ መሆኑን በማመንና ይህ በቆራት ታጋዮች ደም ተላቅጦ በስጋቸው ተነስኖ በአጽማቸው ተገንብቶ የቆመ የአብዮታውያን ድርጅት ለባደራዊ ባህሪውን ጠብቆ በዚህ ዘዴ የጎበጠውን ማስተካከል የተቀረፈውን መለሰን መጥፎልም ጆችን መወገድ እንዳለባቸው በማመን ነው። አንድም ደግሞ አባላት በድርጅታቸው አብዮታዊነት ላይ ያላቸውን እምነት ለማጠናከርና በዚያ አጋጣሚ ተጠቅመው ያልታዩ የተዘለሉ ስህተቶችን እንዲጠቁሙ በማድረግ ግምገማው የዳበረና የፓርቲውን ሁለንተና የዳሰሰ እንዲሆን ስለሚያስችል ነው። የጥቅሱ መጨረሻ ተመሳሳይ ግምገማ ያደረገ ሌላ ድርጅት አለን። ኢህአፓ ባደረገው ግምገማ የዛሬ 35 ዓመት ማለት ነው ገንጣዮችን ሁሉ በጠላትነት ፈርጆ የተገኘ ነበር። ዛሬ ከወያኔ ጋር ሲተቃቀፉ የነበሩ መለስ ብለው ከወያኔ አበረ ብለው ድርጅቱን ሊወቅሱ ሲነሱ ምንኛ ዋሾ መሆናቸውን መገንዘብ እንችላለን። ዛሬ ተቃዋሚ ነን ከሚሉት ውስጥ ስንቶቹ የወያኔ ወዳጆች ተሿሚዎች እንደነበሩና እስከዛሬ ሳጠፋን እንዳላሉ መቼ ረሳን? እነዚህን ግን ዛሬ ታጋይ አገር ወዳድ ብለን አክፈን እንደምንጎተት የምናውቀው ነው። ይህም ወደ ዛሬው ተጨባጭ ሁኔታ ያመጣናል፣ ቀጣይ ድክመታችንንም ይጠቁመናል። የፈጸምናቸው ስህተቶች በርካታዎች ናቸው። ማረም ሲገባን ግን ድርቅ ብለን ትክክልነን ብለን በመቀጠላችን ትግሉን ጎትተናል። ወያኔ በኢህአፓና በህዝብ ሬሳ ላይ ተረማምዶ ለስልጣን በአሜሪካኖች እርዳታ ሲበቃ ወጣት ተማሪዎችና እነ ኢህአፓ ሲቃወሙ ጊዜ እንስጣቸው ብለው መደገፍ ብቻ ሳይሆን ተሿሚና አጫፋሪ ሆነው የተገኙት እስከዛሬ አጠፋን አላሉ፣ ህዝብንም ይቅርታ አልጠየቁ። ወያኔ በተቃወሙትና በአማራው ህዝብ ላይ ሲዘምት ተባባሪ የሆኑትና ፍጅትም የፈጸሙት እስከዛሬ አጠፋን ሲሉ አለመደመጣቸው ብቻ ሳይሆን ታጋይ ተብለው ተሞካሽተው ተቀበሏቸው ስንባልም ተቆይተናል። ከመለስና ታምራት ጋር ሲጨባበጡ ሲደጋገፉና ሲሳሳቁ ሲሳለቁብን የነበሩትን አጥፍተን ነበር ሲሉ የሰማ ካለ ይንገረን እንጂ ዛሬ ዋና ተቃዋሚ ነን ሲሉ አድምጡ እየተባለ ነው። በቀይ ሽብር ወንጀል ስንቱን የቀጠፉትም ጸረ ወያኔን ማለታቸው ላይ በቃ ተመልሰው ከሽብራቸው የተረፈውን ሊያጠቁ ሲቧርቁ አገር ወዳድ ብለው የሚያቅፏቸውንም ታዝበናል። ያን አገር አጥፊን ትውልድ ጨፍጫፊ ኮሎኔልንና ማፈሪያ ምክትሉንም ለቃለ መጠይቅና ለህትመት ያደረሱትንም አጠፋን ሲሉ አሰማን። ስህተትን ታቅፎ እሽሩሩ እየተባለ ነው። የህብረትን ምስረታ ያደናቀፉትና ኋላም የጎዱት አጠፋን ብለው ከስህተታቸው አልተማሩ። የ1997ቱን ምርጫ መደናቀፍን በተመለከተ ከአሜሪካና እንግሊዝ ጋር ሆነው ትግሉን ያፈኑት ተሳሳተን ነበር ሲሉ ለመስማትም አልታደለም። ወያኔ ለምን የህዝብን ድል ሊነጥቅ ቻለ? የት ላይ ተሳሳትን የሚል ግምገማ አልተደረገም። የዛሬው ወያኔ ነገ ሸሚዙን ሳይቀይር የህዝብ ጎራ ዋና ታጋይ ይባላል። ወንጀለኛ ንስሐ ሳይገባ ይታቀፋል። ታጋይ ተብሎ የታቀፈው ደርጉ መሐሙድ አጋስ የት ደረሰ? ልደቱ ክህደቱስ? ከመለስ ተጣላን ያሉት ወያኔዎች መቼ ህዝብን ይቅርታ ጠየቁ? መቼ ወያኔ ጋር ተጋጩ? ተቆራረጡ? እነ ጻድቃንና ስዬ ዛሬ የት ናቸው? ትናንት ራሳቸውን አዋቂ ምሁር፣ ዶክተር፣ አምባሳደር ብለው ህዝብንና ትግልን የጎዱትን ዛሬም አዋቂ ብለን ለዲስኩርና ስብሰባ እየጠራራቸው አይደለንም? የሻቢያ ቅጥበኞችም ታጋይ ተብለው ለመድረክ እየበቁ አይደለም? በህዚናችንና በአንጎላችን ላይ የተኛን ብንመስል መቃወም የለብን። ከስህተታችን መማር አልቻልንም። ስንቴ አዋጡ አምጡ ተብለንስ ታልበናል? በቃ ማለቱስ ምን ነው ከበደን? $500 አርበኛ በግድብ ግንባታ አዋጭነት አገር ወዳድ ትባላላችሁ ስንባል አልተሞኘንም? ኢህአፓ ህልውናውንና መርሁን ጠብቆ ሊቆይ ቻለው ራሱን በየጊዜው እየገመገመ ከስህተቱ ሊማርና ሊነጻ በመጣሩ ነው። ማንም ድርጅት ስህተትን ቢፈጽም የሚጠበቅ ከተግባር ይራቁ ብቻ ናቸው ተጨባጭ ስህተትን የማይፈጽሙ፣ ምንም እንኳን ከተግባር መራቃቸው ከባድ ስህተት ቢሆንም። ቀዠት ተፈርቶ ሳይተኙ አያድሩም የተባለውን ያስታውሷል። ስህተት ፈጽም ይሆናል በሚል ፍርሃት ከትግል መራቅ አይገባም። ስህተትን ግን ለማረም ቁርጥ ጦመነፋት ይገባል የህዝብ ትግል ተመክሮ ትልቅና ሰፊ ትምህርት ይሰጣል ይህን በጥሙና መመርመሩ ተገቢና ግዴታም ነው ለምን የህብረት ጥረቶቻችን የተበቀነውን ውጤት አላስገኙም ወርቅ አጋጣሚዎችን መጠቀም ለምን አቃተን ለምንስ ዛሬም ቢሆን መተባበር አቃተን ለዚህ ሁሉ መልሱ ተመክሮና ግምገማ ስህተትን አምኖ መቀበልን ይጠይቃል ሂስ ሲቀር ተደፈርን ተጠቃን ብሎ መቆጣትና መቀየሙ ከቀደመ ስህተትን እየፈጸሙ አይኔን ግንባር ያርገው ያጠፋሁት የለም ብሎ መድረቁ አቋም ከሆነ ከስህተት መማሩ ከከበደና ይባስ ብሎም ስህተትን መድገሙ ፈሊጥና ፍልጡን ፖለቲካ ከተባለ ባለበት እርገት ሳይሆን ከድጡ ወደ ማጡ መስመጡ የግድ ይሆናል አላውቅም አስገድሎ አያውቅም ይላልና ያገራችን ሰው አላውቅም ማለት ጸያፍ አይደለም በተለይም ራሳቸውን የህዝብ መሪ አይንና ጆሮ ወዘተ የሚሉ በተቻለ ትሁት ሆነው ያጠፉትን አምነውና አርመው ወደፊት ለመጓዝ ዝግጁ መሆን ይጠበቅባቸዋል ትግሉ ለትኬቱ ይሄን ይጠይቃቸዋልና የንዶድ ሙቀጫ የለምና ራሳችንን በሂስና እርምት ማጠራከር ይገባናል ወያኔ ስልጣን ከያዘ ጀምሮ የተቃዋሚው ጎራ አያሌ ስህተቶችን በመፈጸም በራሱ ላይ ቀንበርን ጭኗል ይህን መካድ አይቻልም ጊዜውን ስንቃኝ የፈጸምነውን ስህተት መረዳት እንችላለን ባዳንና ወያኔ ከፈጸሙብን ጥቃት ባልተናነሰ የራሳችን መሪ ተብዮች ዶክተር አዋቂ ኢንጂነር ባዮች የፈጸሙት ስህተትና በደል ልክ የለውም ዋናው ጥፋት ግን ስህተትን ለማረም ድፍረት ማጣቱ ነው አገርና ትውልድን ያጠፋውን ፈርጣጭ ግለሰብ መድረክ ሰጥተው የሚያዳንቁ አጠፋችሁ ሲባሉ አዎ ተሳስተን ነበር ማለቱ አቅፋቸዋል አገርን እያጠፋ ካለው መንግስት ስር የወደቁ ከተቢያው አንነሳ ብለው እስካሁን አሉ። ህዝብን እንደ ዕቃ የየሸጡ አገር ወዳድ ተብለው መድረክ እየተሰጣቸው ነው። ታዲያ የራሳችን ጠላት ራሳችንን ቢባል ምን ስህተት አለው? ስህተታችንን አውቀን እና አምነን እንታረም። አንታረም ትሁትና የህዝብ አገልጋይ እንሆን። አሁንም ቢሆን ለመታረም ለማበርና ለመጠናከር ይዘው አለን Thank you.